ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ሰኔ 20 2016 ዓ.ም ተመረጥ መሰናዶ ጀመረ። ከራስ ገዟ ሶማሊላንድ ጋር በመግባቢያ ስምምነቱ ዙሪያ ላይ ሐሰተኛ መረጃ እየተሰራጨ እንደሚገኝ ኢትዮጵያ አስታውቃለች። በምሽቱ ዘገባለን። በሌላ ርዕስ ደግሞ በአማራ ክልል በግጭት አካባቢዎች ያሉ አርሶ አደሮች የእርሻ ስራ መታጎሉን ገልጸዋል። የአሜሪካ ድምጽ ዘገባ አለው። እንዲሁም ደግሞ ከዚሁ ጋር ሳንወጣ ከኢትዮጵያ ሳንወጣ በጎሮ ጎዶላ ወረዳ የታጣቂዎች ጥቃት ሞትና አካል ጉዳት ደረሰ የሚሉትንም ይዘናል። ሌሎች ዓለም አቀፍ ዘገባዎች ይኖሩናል። አብራችሁን ታመሹ ዘንድ እንጋብዛችሁ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ሰላምታውን አልዘነጋነውም። አሁን እንግዲህ የምናልፈው ወደ ዜናዎቹ ነው። እንግዲህ ወልዴ እዚሁ ስቱዲዮ ውስጥ ከዓለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ይገኛል። ወደዛው እንለፍ።
በድጋሚ እንደምናምሻችሁ። በሱዳን ከግማሽ በላይ የሚሆነው ህዝብ የከፋ የምግብ ዋስትና እጦት ገጥሞታል። የኬንያው ፕሬዝዳንት የታክስ ጭማሪውን ሐሳብ ቢሰርዙም በኬንያ ተቃውሞ ቀጥሏል። እንዲሁም ዛሬ ምሽት ባይደን እና ትራምፕ በሚያደርጉት ክርክር የሚያሳዩት አፈጻጸም የምርጫውን አቅጣጫ ሊቀይር እንደሚችል ተነግሯል። እነዚህና ሌሎችንም ዘገባዎች ይዘናል። ወደ ቀዳሚው ዜና እናልፋለን። በኬንያ ሞት ያስከተለው ተቃውሞ የጫረውን የታክስ ጭማሪ ረቂቅ ህግ እንደማያጸድቁ የአገሪቱ ፕሬዚደንት ዊሊያም ሩቶ ቢያስታውቁም ዛሬ ሐሙስም ተቃውሞው ቀጥሎ ፖሊስ የጎማ ጥይትና አስለቃሽ ጋዝ ሲተኩስ ውሏል። በአብዛኛው በወጣት ኬንያውያን የሚመራው ተቃውሞ ባለስልጣናት ያልተዘጋጁበት ጉዳይ እንደሆነና የሩቶ መንግስትም በውይይት በመፍታትና ተቃውሞውን በኃይል በመደፍጠጥ መካከል እንዲዋዥቅ አድርጎታል ተብሏል። በደርዘን የሚቆጠሩ ተቃዋሚዎች በማዕከላዊ የናይሮቢ ክፍል ዛሬ ተሰባስበው የነበረ ሲሆን ወታደሮችና ፖሊሶች ወደ ሩቶ ቢሮ እና ፓርላማ የሚወስደውን መንገድ ዘግተዋል። አነስ ያለ ቁጥር ወዳላቸው ተቃዋሚዎች አስለቃሽ ጭስ እና የጎማ ጥይት የተኮሱ ፖሊሶች 7 የሚሆኑ ሰዎችን ይዘዋል። አንዳንዶቹ ሰልፈኞች ወደ ፖሊስ ድንጋይ ሲወረውሩ እንደተስተዋለ የኤኤፍፒ ዘገባ ወኪል አመልክተዋል። በጦርነት በመታመስ ላይ ባለችው ሱዳን 25.6 ሚሊዮን የሚሆነው ወይም ከግማሽ በላይ የሚሆነው ህዝብ የከፋ የምግብ ዋስትና እጦት እንደገጠመው አንድ የተባበሩት መንግስታት ድርጅት የወጣ ጥናት ሪፖርት አመልክቷል። የምግብ ዋስትናን ደረጃ የሚያወጣውና አይፒሲ በመባል የሚታወቀው መለኪያ እንዳመለከተው 755 ሺህ የሚሆኑ ሰዎች ረሃብ የገጠማቸው ሲሆን 8.5 ሚሊዮን የሚሆኑት ደግሞ የአስቸኳይ ጊዜ እርዳታ ያስፈልጋቸዋል ተብሏል። ባለፈው ዓመት ሚያዝያ ወር ከ14 ወራት በፊት በሁለት ጄኔራሎች መካከል በተነሳው ጦርነት ምክንያት ሱዳን ከዚህ በፊት ገጥሟት የማያውቅ የከፋ የምግብ ዋስትና እጦት እንደገጠማት ሪፖርቱ አመልክተዋል። ባለፈው ታህሳስ ወር ከተሰራው ተመሳሳይ ጥናት ወዲህ ችግሩ በ45 በመቶ ማደጉን ሪፖርቱ ጠቁሟል። ግጭቱ ከፍተኛ የሆነ መፈናቀል ከማስከተሉና እርዳታ ማመላለሻ መንገዶችን ከመዝጋቱም በላይ እጅግ አስፈላጊ የሆኑ የሰብአዊ እርዳታ ተደራሽነትን ውስን እንዲሆን ማድረጉን ሪፖርቱ ጨምሮ ጠቁሟል። 21 የሚሆኑ የካንሰር ታማሚዎች በጦርነት በመፈራረስ ላይ ካለችው የጋዛ ሰርጥ ከረም ሻሎም በተባለው መሻገሪያ በኩል ግብጽ መግባታቸውን አንድ የሕክምና አገልግሎት ምንጭ ተናግረዋል። የካንሰር ታማሚዎቹ ለሕክምና ወደ ተባበሩት አረብ ኤምሬትስ እንደሚላኩ ማንነታቸውን ለመግለጽ ያልፈለጉ ምንጭ ለኤፍፒ ዜና ወኪል ተናግረዋል። በፍልስጤማውያኑ በኩል ያለው የራፋ መተላለፊያ ባለፈው ግንቦት መጀመሪያ ላይ በእስራኤል ኃይሎች ከተዘጋ ወዲህ የተደረገ የነፍስ አድን ሥራ እንደሆነም ታውቋል። የራፋ መተላለፊያን መልሶ ለመክፈት የተደረገው ድርድር ሳይሳካ ቀርቷል። በፍልስጤማውያኑ በኩል ያለው የራፋ መተላለፊያ በእስራኤል ኃይሎች ቁጥጥር ስር እስካለ ድረስ ሰዎችን የማስወጣቱን ሥራ እንደማትቀጥል ግብጽ አስታውቃለች። ባለፉት 8 ወራት በተካሄደው ጦርነት 37765 ሰዎች ጋዛ ውስጥ መገደላቸውን በሐማስ የአስተዳደር ግዛት ውስጥ የሚገኘው የጤና ሚኒስቴር አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የአውሮፓ ህብረትና ዩክሬን የወታደራዊ እርዳታ ስምምነት ዛሬ ተፈራርመዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ በብራሰልስ በተካሄደው የአውሮፓ ህብረት ስብሰባ ላይ በመገኘት ከህብረቱ ጋራ ለተፈረመው የረጅም ጊዜ የጸጥታ ስምምነት አባል አገራቱን አመስግነው ቃል የተገባው ወታደራዊ እርዳታን በአስቸኳይ እንዲሰጥ ጠይቀዋል። የአውሮፓ ምክር ቤት ፕሬዝዳንት ቻርልስ ሚሼል እና የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደርላይን ከዜሌንስኪ ጋር በመሆን ስምምነቱን ተፈራርመዋል። ዩክሬን 3 አይነት የጸጥታ ስምምነት የተፈራረመች ሲሆን የመጀመሪያው በአጠቃላይ ከአውሮፓ ህብረት ጋር ሲሆን ሌሎቹ ሁለቱ ደግሞ ከሊቱዌኒያና ከኢስቶኒያ ጋር መሆኑ ታውቋል። ዜሌንስኪ ወደ ስብሰባው ከመቅናታቸው በፊት በኤክስ ማህበራዊ መድረክ ላይ ባሰፈሩት መልእክት ለመጀመሪያ ጊዜ ሁሉንም የህብረቱ 27 ሀገራት ያካተተ ስምምነት መሆኑንና በተቋሙ ውስጥ ለውጥ ቢኖር እንኳ የዩክሬን ቀጣይ እገዛ የምታገኝበትን ሁኔታ እንደፈጠረ አስታውቀዋል። በሩሲያው ፕሬዝዳንት ቭላድሚር ፑቲን ላይ ተጨማሪ ጫና መፍጠር እንደሚያስፈልግም በውይይቱ ወቅት ተናግረዋል። በቦሊቪያ ትናንት ረቡዕ ለአጭር ሰዓታት የቆየውና በአገሪቱ ሰራዊት አዛዥ ሁዋ ሆሴ ሱኒጋ የተመራ የመፈንቅለ መንግስት ሙከራ መክሸፉ ተነግሯል። በሱኒጋ የተመሩት ወታደሮች የፕሬዝዳንት ሉዊስ አርሴ ቤተ መንግስትን በታንክ ገርስሰው ከገቡና በመዲናዋ የሚገኘውን ዋና አደባባይ ከተቆጣጠሩ በኋላ ፕሬዝዳንቱ ሌላ አዛዥ በመሾም ሁኔታውን መቆጣጠራቸው ታውቋል። መፈንቅለ መንግስቱን ያቀነባበሩትና ትዕዛዝም የሰጡት ፕሬዝዳንቱ ራሳቸው እንደሆኑና ተወዳጅነታቸውና ድጋፋቸው እንዲጨምር ሆን ብለው ያደረጉት እንደሆነ በመፈንቅለ መንግስቱ የተከሰሱት ጄኔራል ሁዋ ሆሴ ሱኒጋ ከመያዛቸው በፊት ተናግረዋል። ተቃዋሚ እንደራሴዎችና የመንግስት ነቃፊዎችም የጄኔራሉን ውንጀላ ደግፈው ተናግረዋል። በራስ ላይ የተፈጸመ የመንግስት ግልበጣ ሙከራ ሲሉ ገልጸውታል። ዛሬ ሐሙስ ፕሬዚደንት ሉዊስ አርሴን የሚደግፉ ቦሊቪያውያን በቤተ መንግስቱ ተሰባስበው የመፈንቅለ መንግስት ሙከራውን አውግዘው ለፕሬዚዳንቱ ያላቸውን ድጋፍ ሲገልጹ ውለዋል። ፕሬዚደንት ሉዊስ አርሴ የመንግስት ግልበጣ ሙከራ ከተባለው ክስተት ወዲህ ያገኙት የህዝብ ድጋፍ ጊዜያዊ ቢሆንም ከቀድሞ አጋራቸውና አሁን ደግሞ የፖለቲካ ባላንጣቸው ከሆኑት የቀድሞ የአገሪቱ ፕሬዝዳንት ኢቮ ሞራሌስ ጋር በመጪው ዓመት ላለባቸው የምርጫ ፉክክር ጠቃሚ ሊሆን እንደሚችል ተንታኞች ተናግረዋል። በመጨረሻም በመጪው ወዳር በሚደረገው የአሜሪካ ፕሬዝዳንታዊ ምርጫ ላይ የሚፎካከሩት ፕሬዝዳንት ጆ ባይደን እና የቀድሞ ፕሬዝዳንት ዶናልድ ትራምፕ ዛሬ ምሽት አትላንታ በሚገኘው የሲኤንኤን ቴሌቪዥን ጣቢያ የመጀመሪያ ክርክራቸውን ያደርጋሉ። ዲሞክራቱ ባይደን እና ሪፐብሊካኑ ትራምፕ የሚያደርጉት ክርክር መራጮች በጉጉት በመከታተል ላይ ያሉትን የምርጫ ዘመቻ ይበልጥ እንደሚያደምቅ ይጠበቃል። በክርክሩ ሁለቱም ተወዳዳሪዎች የፖለቲካ ትርክቶቻቸውን መልክ እንደሚያስይዙም ይጠበቃል። ለዲሞክራቱ ባይደን ብዙ ፈተና የገጠማትን አሜሪካ በ81 ዓመታቸው መምራት እንደሚችሉ ለመራጮች የሚያሳምኑበት መድረክ ነው። ለ78 ዓመቱ ትራምፕ ደግሞ ክርክሩ በቅርቡ በፍርድ ቤት በተከሰሱበት ወንጀል ጥፋተኛ መባላቸውን ወደ ኋላ ትተው ወደፊት የሚመለከቱበትን አጋጣሚ የሚፈጥር ነው ተብሏል። በድምጽ ሰጪዎች ዘንድ እጅግ ተቀራራቢ የሆነ ድጋፍ ያላቸው ሁለቱ እጩዎች በክርክሩ የሚያሳዩት አፈጻጸም የምርጫውን አቅጣጫ ሊቀይር እንደሚችል በመናገር ላይ ነው። ክብራትና ክብራን የአሜሪካ ድምጽ ክርክሩን በቀጥታ በድህረ ገጹ ላይ እንደሚያስተላልፍ ለመጠቆም እንወዳለን። በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪው ዝግጅቶች ወደ ኢደን መራቸዋሉ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሳችሁ እንግድ ወልዴ ነበር። እናመሰግናለን። እስከ ምሽቱ 4 ሰዓት ድረስ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት የምንጋብዛችሁ እደንገረመው መሰናዶውን በመምራት ጽዮን ግርማ፣ በዋና አዘጋጅነት ኤልያስ አስማረ፣ ስርጭቱን በማቀናበር አባየው ገበያው፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ትቆዩ ዘንድ እየጋበዝኩ በድጋሚ ወደ አብይ ርዕሱ እንሻገራለን። ከራስ ገዟ ሶማሊላንድ ጋር በተደረገውን የመግባቢያ ስምምነት በተመለከተ በማህበራዊ የመገናኛ አማራጮች የሐሰት መረጃዎች እየተሰራጩ ናቸው ሲል የኢትዮጵያ መንግስት አስታወቀ። ኢትዮጵያ የመግባቢያ ስምምነቱን ለመሰረዝ እንደወሰነች የሚገልጽ ይዘት ያለው መረጃ መሰራጨቱን ተከትሎ ትላንት ረቡዕ የጠቅላይ ሚኒስትር ጽህፈት ቤት መግለጫ ሰጥቷል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነብዩ ተድላ የመግባቢያ ስምምነቱ የሚገኝበትን ደረጃ በተመለከተ ወቅቱ ሲደርስ ይገለጻል ሲሉ ለአሜሪካ ድምጽ ተናግረዋል። በተያያዘ ቃል አቀባዩ የኢትዮጵያ ወታደሮች ወደ ሶማሊያ ግዛት ጥሰው እንደገቡ በሶማሊያ በኩል የቀረበው ክስም ሐሰት ነው ሲሉ አጣጥለውታል። ኬኔዲ አባተ ዝርዝር አለው።
ከሰሜን ሶማሊያዋ የሶማሊላንድ ራስ ገዝ ክልል ጋር የተደረገውን የመግባቢያ ስምምነት እየተሰራጩ ካሉ አስተኛ ይዘቶች ህብረተሰቡ እንዲጠነቀቅ ሲል የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትላንት ረቡዕ ሰኔ 19 ቀን 2016 ዓ.ም ተመረጥ ምሽት ላይ በማህበራዊ የትስስር ገጾቹ ባወጣው መግለጫ አሳስቧል። ጽህፈት ቤቱ ተሰራጭቷል ያለውን አስተኛ መረጃ በይፋ ባይገልጽም ይህን ምክር አዘል ማሳሰቢያ ባወጣበት በተመሳሳይ ዕለት የኢትዮጵያ መንግስት ከሶማሊላንድ ጋራ የተደረገውን የመግባቢያ ስምምነት ለመሰረዝ እንደወሰነ የሚገልጽ ይዘት ያለው መረጃ በማህበራዊ ትስስር ገጾች ሲሰራጭ ነበር። ሶማሊያ የ64ኛ ዓመት የነጻነት ሳምንቷን ማክበር በጀመረችበት በትናንት ዕለት የመግባቢያ ስምምነቱን በሚመለከት በማህበራዊ ብዙሃን መገናኛ የተሰራጨው መረጃ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አርማ ያረፈበት ነው። ይፋው ያርማችንን አላግባብ ከመጠቀሙ የውሸት ይዘቶች ሁሉም ሰው እንዲጠነቀቅ እናሳስባለን ያለው የጠቅላይ ሚኒስትር ጽህፈት ቤት አካባቢያዊ ክልላዊና ዓለም አቀፍ ጉዳዮችን የሚመለከቱ ይፋዊ መረጃዎች የሚሰራጩት በኦፊሴላዊ ቻናሎቻችን ብቻ ነው በማለትም ስለ መግባቢያ ስምምነቱ ሲሰራጭ የነበረው አርማው ያረፈበት መረጃ ሐሰት መሆኑን በአጽንኦት አመልክቷል። በሶማሊያ መንግስት ዘንድ ከፍተኛ ቁጣን የቀሰቀሰውና በአፍሪካ ቀንድ የውጥረት ምንጭ የሆነው የመግባቢያ ስምምነት ከስድስት ወራት በፊት በተፈረመበት ወቅት ዝርዝር ጉዳዮቹ በአንድ ወር ጊዜ ውስጥ ተጠናቀው ተግባራዊ ይሆናሉ ቢባልም እስካሁን በይፋ የታየ ተግባራዊ እንቅስቃሴ የለም። የመግባቢያ ስምምነቱ በቅርቡ ወደ ተግባር እንደሚለወጥ የሶማሊላንድ ባለስልጣናት በመግለጽ ላይ ቢሆኑም የጠቅላይ ሚኒስትር ጽህፈት ቤት ግን ስምምነቱ ተሰርዟል መባሉን ከማስተባበል ባለፈ አሁን ስለሚገኝበት ደረጃ ያለው ነገር የለም። ስለ ጉዳዩ መረጃ የጠየቅናቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ጊዜው ሲደርስ እንደሚገለጽ ተናግረዋል።
የኤምኦዩን በተመለከተ ያው የጠቅላይ ሚኒስትር ያወጣው መግለጫ በራሱ ምላሹ በቂ ነው። ከዛ በላይ ብዙ ምን የሚጨምረው ነገር የለም። በእኛ በኩል ወቅቱ ትክክለኛና አመቺ ሲሆን በእኛ መንግስት በኩል የሚገልጹ ነገሮች ይኖራሉ። ከዛው ግን ያው ዛሬ የሚወጣው የጠቅላይ ሚኒስትር ጽህፈት ቤቱ መግለጫ በራሱ ምላሽ ነው ብዬ ነው ወስዶ።
በተያያዘ በኢትዮጵያና ዓለም አቀፍ እውቅና ባልተቸራት በተገንጣይዋ ሶማሊላንድ መካከል ባለፈው ታህሳስ 22 ቀን 2016 ዓ.ም የተፈረመውን የመግባቢያ ሰነድ ተከትሎ ሶማሊያ በኢትዮጵያ ላይ የምታቀርባቸውን ክሶች ቀጥላለች። በተባበሩት መንግስታት የሶማሊያ አምባሳደር አቡካር ኦስማን የኢትዮጵያ ወታደሮች በህገወጥ መንገድ ድንበር አቋርጠው ገብተው ከአካባቢው የጸጥታ ኃይሎች ጋር መጋጨታቸውን በመጥቀስ ከሰዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ባለፈው ሰኞ ሰኔ 17 ቀን በሶማሊያ ወቅታዊ ጉዳይ ላይ ባተኮረው ስብሰባ ወቅት ነበር የሶማሊያው አምባሳደር ክሱን ያቀረቡት። በዚህም ምክንያት አገራቸው ቀጣዩን የአፍሪካ ህብረት የሰላም አስከባሪ ተልእኮ አትሚስ 3ኛ ዙር የወታደሮች ቅነሳ ከሐምሌ ወደ መስከረም ለማራዘም ተገዳለች ብለዋል አምባሳደሩ። የአልሸባብን ስጋት ለመከታተል ባለፈው ሳምንት ቅዳሜ የተወሰኑ የኢትዮጵያ ወታደሮች ወደ ሶማሊያ ሂራን ግዛት አቋርጠው ገብተው በማግስቱ እሁድ መውጣታቸውን የአካባቢው የአገር ሽማግሌዎች ነግረውኛል ሲል ሮይተርስም ሰኞ ዕለት ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ግን ክሱን አስተባብለዋል። አምባሳደር ነብዩ ለአሜሪካ ድምጽ በሰጡት ምላሽ በዚያው በሶማሊያ በአትሚስ ስርና ከአትሚስ ውጭ ከሚገኘው የኢትዮጵያ ጦር በቀር ድንበር ጥሶ የገባው ወታደር እንደሌለ ገልጸዋል።
ታውቃለህ ኢትዮጵያ ሰራዊት ሶማሊያ ውስጥ በአትሚስ ማቀፍ በአትሚስ ማቀፍ በርካታ ኃይላት ስለዚህ እነኚህ ኃይሎች በሚያደርጓቸው የተለያዩ ወታደራዊ እንቅስቃሴዎች ከአንዱ የኦፕሬሽን ጣቢያ ወደዚህ ኦፕሬሽን ጣቢያ የመንቀሳቀስ የተለመደ ሩቲን የሆነ ፕራክቲስ ነው። የእኛ ወታደሮች ያው የሚሸፍኗቸው በተለይ ሴንትራል ሶማሊያ አካባቢ በጣም ሰፊ ሽፋን ያለው ግዛት ይሸፍናሉ እና ከአንዱ ፎርዋርድ ኦፕሬቲንግ ቤዝ ወደ ሌላው ፎርዋርድ ኦፕሬቲንግ ቤዝ ኦፍኮርስ የሎጂስቲክስ የሰው ኃይል የመሳሰሉት እንቅስቃሴዎች ይኖራል። ከዛም አልፎ ደግሞ በድንበር አካባቢ ሊመጡ የሚችሉ በተለይ ወደ ሀገራችን ሊመጡ የሚችሉ ጋቶችሉ የደህንነት ስጋቶች ካሉ ያንን ለመከላከል ለመቋቋም የሚያስችሉ በየወቅቱ ክሊሎች ይሰራሉ። ከእኛም አካባቢውን ከሚያስተባብሩ መከላከያ ከፍተኛ ኃላፊዎች ጋር በነበረ የመረጃ ልውውጥ ይኸው ነው የነበረው። ስለዚህ አዲስ የተፈጠረ ነገር የለም። የተለየም ክሮስ ቦርደር ኦፕሬሽን አልተካሄደም።
በአትሚስ ጥላ ስር ከሚገኙ ቢያንስ 3000 የኢትዮጵያ ወታደሮች ውጪ በሁለቱ ሀገራት ስምምነት ደግሞ እስከ 7000 የሚደርሱ ተጨማሪ የኢትዮጵያ ወታደሮች በተለያዩ የሶማሊያ ክልሎች ተሰልፈው የአገሪቱን ሰፊ ክፍል ተቆጣጥሮ የሚገኘውን አልሸባብን በመዋጋት ላይ ይገኛሉ። ኢትዮጵያ ከሶማሊላንድ ጋር የገባችውን የመግባቢያ ሰነድ ስምምነት ካልሰረዘች የአትሚስ ተልእኮ በተያዘው የአውሮፓውያን ዓመት ማብቂያ ላይ በሚጠናቀቅበት ወቅት ሁሉም የኢትዮጵያ ወታደሮች እንዲወጡና በቀጣይ ተልእኮ ውስጥ እንዳይካተቱ ሶማሊያ እንደምትሻ የአገሪቱ ደህንነት አማካሪ ሁሴን አሊ በቅርቡ አስታውቀው ነበር። ይህ ጉዳይ በሶማሊያ መንግስት ብቻ የሚወሰን አይደለም ያሉት አምባሳደር ነብዩ ተድላ ከሚመለከታቸው አካላት ለኢትዮጵያ መንግስት እስካሁን ይፋዊ ጥያቄ እንዳልቀረበ አመልክተዋል።
እስካሁን ከሶማሊያ ወገን ይሁን ከአፍሪካ ህብረት ይሁን ከተባበሩት መንግስታት ድርጅት በኦፊሴ ለኢትዮጵያ መከላከያ ኃይል እንዲወጣ የሚጠይቅ ምንም አይነት ኮሚኒኬሽን አልደረሰንም። ይሄ ደግሞ እንዲሁ አንድ መንግስት ሰራለ የሚሆን ሳይሆን ይሄ ዓለም አቀፍ ሚሽን ነው። ይሄ ተልእኮ ሲደረግ የጸጥታ ምክር ቤት፣ የአፍሪካ ህብረትም፣ የተባበሩት መንግስታት ድርጅት መክሮበት አጽድቆት የገባ ነው። እኛም እንዲሁ ዝም ብለን ድግ ብለን የምንወጣበት ሁኔታ የለም። ዓለም አቀፍ ተልእኮ እስከሆነ ድረስ ይሄ ትልቅ ሪስፖንስብሊቲ ነው። ወቅቱን ጠብቆ የሚሽኑ በሚጠናቀቅበት ወቅት እኛም አስረክበን መውጣት ካለብን ማለት ነው። እንደ ከዚህ ቀደሙ ሁሉ የኢትዮጵያ ፕሬዘንስ ያስፈልጋል ተብሎ እስከታመነበት ድረስ ከተጠየቀን ኃላፊነታችንን ለመውጣት ዝግጁ ነን። እዛ ባለፈ ግን በዚህ ውስጥ መካተት አለብን የለብንም የሚለው ክርክር ውስጥ እኛ መግባት አንፈልግም።
የአትሚስ ኃይል እስከ አውሮፓውያኑ ታህሳስ 31 ቀን ድረስ ከሶማሊያ ሙሉ በሙሉ ሊወጣ ቀነ ገደብ የተቀመጠለት ሲሆን አዲስ አነስተኛ ኃይል ይተካዋል ተብሎ ይጠበቃል። የኢትዮጵያና የሶማሊላንድ የባህር በር መዳረሻ የመግባቢያ ሰነድ ስምምነት የፈጠረውን ውጥረት ተከትሎ አልሸባብን በመዋጋት ከፍተኛ ሚና ያላቸው የኢትዮጵያ ወታደሮች በሶማሊያ የመቀጠል ያለመቀጠላቸው ጉዳይ በቀጣይ የሚታወቅ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ የያዝነው አብይ ርዕስ ተጠናቋል። የትንታኔው መጽሔት ይቀጥላል። በአማራ ክልል በመንግስትና በፋኖ ታጣቂ ቡድን መካከል የቀጠለው ግጭት በወቅቱ የእርሻ ስራቸው ላይ እንቅፋት መፍጠሩን የተለያዩ የአካባቢው አርሶ አደሮች ለአሜሪካ ድምጽ ገልጸዋል። ግጭቶች የቀጠሉባቸው የምስራቅና የምዕራብ ጎጃም ዞኖች ውስጥ ያሉ ቀበሌዎች አርሶ አደሮች በቂ አፈር ማዳበሪያ እያገኙም እንዳልሆነ ነው ለአሜሪካ ድምጽ የተናገሩት። የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳሉ ጎባው ደግሞ ዘንድሮ ከ5.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ክልሉ በወቅቱ መግባቱን ጠቅሰው ከዚህም ውስጥ 4.9 ሚሊዮን የሚደርሰው ኩንታል ለአርሶ አደሩ ተሰራጭቷል ብለዋል። አስቴር ምስጋናው ዝርዝር አላት።
ባለፈው አመት የክረምት ወራት በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በአማራ ክልል የተጀመረው ግጭት አሁንም ከቀጠለባቸው የክልሉ አካባቢዎች መካከል በሆኑት የምዕራብና ምስራቅ ጎጃም ዞኖች ውስጥ ያሉ አርሶ አደሮች በጸጥታ ችግር ምክንያት የእርሻ ስራቸውን በአግባቡ ማከናወን እንዳልቻሉ ለአሜሪካ ድምጽ ተናግረዋል። በምዕራብ ጎጃም ዞን ጃቢ ጣናን ወረዳ ምርጫ በተባለ ቀበሌ የሚኖሩ አርሶ አደሮች ጸጥታው አስተማማኝ ባለመሆኑ የእርሻ ስራቸውን ማከናወን እንዳልቻሉ ነግረውናል። ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አንድ የቀበሌው ነዋሪ አርሶ አደር ያዘውት ስራቸውን ነግረውናል።
ዘንድሮ የእርሻ እንቅስቃሴ የጸጥታ ችግር ቢኖርም ያው ዝናቡ በወቅቱ ዘንቦልናል፣ እየዘራን ነው። ግን ትልቁ ማነቆ የሆነብን የስጋት ከተማ ስለሆነ ያው ቀኑን ሙሉ በስራ ቀን ማረሻ አንችልም።
በዚህ ወረዳ ቦራቡር በተባለ ቀበሌ እንደሚኖሩና በተመሳሳይ ችግር ምክንያት ስማቸውን መጥቀስ ያልፈለጉ አርሶ አደር ወቅታዊ ውሏቸውን እንዲህ ገልጸውታል።
ምናልባት ሰላም ነው ብለን ሰራተኛ ይዘን ከወጣን በኋላ የሆነ ነገር ሲሆን
ተኩስ ተተነሳ። ያለን አማራ ሰራተኛ ወጥቶ ወደ ቤት መመለስን ማዳበሪያ ማውጣት በሚሄዱበት ሰዓት ምናምን አራት ኬጂ እስከ ዛሬ አላገኘሁም። ምናልባት አምስተኛ ቀን መሞከር ሳይኖርብኝ አይቀርም።
ምንድን ነው ችግሩ?
አሁንማ በዚህ ሰዓት ያው ስልጣኑን በአግባቡ ሊወጣም ችላ አላስ ባለስልጣን የለም። ከዛ ሲቀጥል ደግሞ ፋኖ የሚሉት የግብር ስርዓት የጤና መድን ምናምን ከሚሉት ጋር እያያዙ ነው የሚቀለት።
በተመሳሳይ ግጭት በቀጠለበት በምስራቅ ጎጃም ዞን አንዳንድ ቀበሌዎች የሚገኙ አርሶ አደሮች በቂ ማዳበሪያ ማግኘት እንዳልቻሉ አመልክተዋል። የአፈር ማዳበሪያ እንደ ቀደሙ እንደማይቀርብላቸው የጠቀሱት በዞኑ ሁለት እጁነት ወረዳ በሞጣ ቀራኒዮ ንዑስ ከተማ ዙሪያ የሚገኙ አርሶ አደሮች ለግዢ ወረዳው ከተማ ቢሄዱ በጸጥታ ችግር ሳቢያ በአፋጣኝ ባለማግኘታቸው የእርሻ ጊዜያቸው እየተስተጓጎለ መሆኑን ገልጸዋል። ስሜ ቢጠቀስ ችግር ሊፈጠርብኝ ይችላል በሚል ስጋት ስማቸውን በይፋ እንዳንጠቅስ የጠየቁ የሞጣ ቀራኒዮ ንዑስ ከተማ ዙሪያ ነዋሪ አርሶ አደር የፈለጉትን ያህል የአፈር ማዳበሪያ ያላገኙበትን ምክንያት ለአሜሪካ ድምጽ አስረድተዋል።
እርሻው ደህና ነው ነበር፣ ያው ማዳበሪያው በወቅቱ በቂ አልተሰጠንም እንጂ ብሎ እርሻውን ደህና ለሳልሰን አስቀምጠን ነበር። መጀመሪያ አንድ ሰጡን ለማሽላ መዝሪያ፣ አራት ዘንድሮ ደህና ነው ብለን ስናመሰግን አሁን ዘግተው ቁጭ አደረጉ። በምስ እንዲዘራ በምኑ ባቂራ ውስጥ።
በተመሳሳይ ስሜ በሚስጥር ይያዝ ያሉን ሌላው የዚሁ ወረዳ ደብረ ጉባኤ ቀበሌ ነዋሪ ደግሞ የምህር እርሻው እንቅስቃሴ ምን እንደሚመስል አብራርተዋል።
ወደ ስድስት ማር መሬት ነው ያለኝ አሁን። ወደ አንድ ኩንታል እንደተሰጠኝ የቀረ አሁን በትጅልል የሆነ ማዳበሪያ ነው ይገባ። በትጅልል የሆነ ለምን ምን ቁጥር የሌለው ማዳበሪያ አስፋልት ጋር ስለሆን እኛ እናየዋለን። በምን ግን ሲገ አሁን ትናንትና ያገኙታል ወደ 18 ተሳኝ፣ ሰኞ ዕለት እንደዚህ ወደ 25 ተሳኝ ይገኙታል። ከዚያ ቀደም የነበረው ብዙ ማት ነበር። ብዙ ማት አሁን እነሱ የሚሉት አንድ እነሱን ማሳመን አለባችሁ። በቃ እኛ በየቀበሌው ማዳበሪያ መሰረት ያለብት እየገልግሎት ነው። እነሱ አላሳመናችሁ ማዳበሪያ ማግኘት አትችሉም ነው። እነሱ የምታሳምን ከሆነ አሳምኑ፣ ማዳበሪያችን ታገኛላችሁ ነው። እኛ ደግሞ እነሱ ማሳምን አንችልም፣ ይሄ የሀገራዊ እንትን ነው። እንዴት አድርገን ለምናሳምን? ሌላ ምክንያት የለም። እንጠራቸው ወደ እንግዲያ ትወስዳላችሁ፣ እናጽናና ነው።
የአማራ ክልል የግብርና ቢሮ የሕዝብ ግንኙነት ኃላፊ አቶ አምሳሉ ጎባው ለአሜሪካ ድምጽ እንደተናገሩት ለ2016-17 የመኸር ምርት በክልሉ በሁሉም ወረዳዎች በቂ የአፈር ማዳበሪያ በወቅቱ ለአርሶ አደሩ ተሰራጭቷል ብለዋል። ባለፈው ዓመት ተከስቶ ከነበረው ጥረት ትምህርት በመወሰዱና እንዳይደገም ቢሮ ቀድሞ አቅዶ ወደ ስራ እንደገባም አስታውቋል። አቶ አምሳሉ በጸጥታና በሌሎች ችግሮች ምክንያት የአፈር ማዳበሪያ ያልተዳረሰባቸው አካባቢዎች መኖራቸውንም አልሸሸጉም።
ካምነው ችግር በመማር የፌዴራል መንግስትና የግብርና ሚኒስቴርና የክልሉ ግብርና ቢሮ እንደዚሁም ደግሞ የክልልና የፌዴራል መንግስት በመተባበር በዚህ የተጫነው 5,807,212 ኩንታል የአፈር ማዳበሪያ ተጭኗል። 5,370,473 ኩንታል የአፈር ማዳበሪያ ወደ ዩኒየን መጋዘን ደርሷል። ከዚህ ውስጥ ደግሞ ለአርሶ አደሩ 4,984,330 ኦልሞስት 5,000,000 የሚጠጋ የአፈር ማዳበሪያ ለአርሶ አደራችን ተሰራጭቷል ማለት ነው። ይህን ሲባል ግን በአንዳንድ አካባቢዎች የጸጥታ ችግር የለም፣ የመንገድ መስተጓጎል ችግር የለም፣ የመዘግየት ችግር የለም ማለት ግን አይደለም። ከርቀት አኳያ፣ ከጸጥታ ችግር አኳያ፣ ከተለያዩ የዝናብ የመንገድ አለመስተካከል የተነሳ ዲስትሪቢሽን ሊኖር አይችልም። እንደምታውቁት አንቺም የክልሉን ባህሪ ማለት ነው።
በሰሜን ጎንደር ዞን ጃናሞራ ወረዳ መካነ ብርሃን ቀበሌ የግብርና ባለሙያ የሆነው ጠጁ በእውቀት በአፈር ማዳበሪያ አቅርቦት በኩል ዘንድሮ የተሻለ አቅርቦት አለ ብሏል።
ከባለፈው ዓመት ሲነጻጸር ያው የተሻለ ነው። በእርግጥ አሁን
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ በቅርቡ ባወጣው መረጃ በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት በጤፍና በሌሎችም እህሎች ላይ ከፍተኛ የዋጋ ንረት መታየቱን አመልክቷል። የተለያዩ ዓለም አቀፍና ሀገር አቀፍ የሰብአዊ መብቶች ድርጅቶች በተለያዩ ጊዜያት ባወጧቸው መግለጫዎች የሲቪል ሰዎች ስቃይና ግድያ ያበቃ ዘንድ ግጭቶች በውይይት እንዲፈቱ በተደጋጋሚ ጠይቀዋል። ለአሜሪካ ድምጽ አስቴር ምስጋናው።
ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን። ኦሮሚያ ክልል ጎሮ ዶላ ወረዳ ማነታቸው ያልተለዩ ታጣቂዎች በህዝብ የትራንስፖርት መገልገያ ላይ ፈጸሙት በተባለ ጥቃት አንድ ሰው ሲሞት 3 ሰዎች ጉዳት እንደደረሰባቸው ነዋሪዎችና የሆስፒታል ምንጮች ለአሜሪካ ድምጽ ገልጸዋል። በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የተኩስ ልውውጥ መቀጠሉንም ነዋሪዎቹ አመልክተዋል። ገልሞ ዳዊት ተጨማሪ አለው።
በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ግጭት በሲቪል ሰዎችም ላይ ጉዳት እያደረሰ ከመገኝባቸው የኦሮሚያ ክልል አካባቢዎች ውስጥ አንዱ በሆነው በጎሮዶላ ወረዳ ባለፈው ሳምንት ቅዳሜ ሰኔ 15 ቀን በህዝብ ተሽከርካሪ ላይ በተፈጸመ ጥቃት የሰው ህይወት ማለፉን ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል። በእለቱ የህዝብ ተሽከርካሪው ከጎሮዶላ ወረዳ ሐረቀሎ ከተማ ወደ ነገሌ በመጓዝ እንደነበረ ያወሱት አስተያየት ሰጪው በጥቃቱ አቶ ገቢዶ የተባሉ የስድስት ልጆች አባት መገደላቸውን ገልጸዋል።
ገቢዶ የዱባ ለታ ኩርኩር
አቶ ገቢ በጥይት የተመታው በጭኑና በሆዱ ላይ ሲሆን ህይወቱም ወዲያው ነበር ያለፈው። ቀብሩም በዚያው ዕለት ቅዳሜ በሐረቀሎ ከተማ ተፈጽሟል።
የሟቹ የቅርብ ዘመድ መሆናቸውን የተናገሩት የጎሮዶላ ነዋሪ ከአቶ ገቢ ሌላ 3 ሰዎችም በጥቃቱ መጎዳታቸውን ገልጸዋል።
ልጆቹ ለስራ ከሐረቀሎ ወደ ነገሌ ሲሄዱ የነበሩ ናቸው። ደደቸ ተሬ በሚባል ቦታ ተሳፋሪዎቹን የጫነው ተሽከርካሪ መኪናውን ሲያቆም ታጣቂዎቹ ወዲያው ተኩስ ከፈቱበት። ተኩሱ ያነጣጠረው ከፊት በተቀመጡ ሰዎች ላይ ነበር። በዚህም አንድ ሰው ሲሞት ሌሎች 3 ሰዎች ቆስለዋል። ሾፌሩ አሁንም በህክምና ላይ ነው። ሌሎች 2 ልጆች ደግሞ ወደ ሐዋሳ ተልከው ህክምና ካገኙ በኋላ ትናንት ተመልሰዋል።
ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን አልታወቀም ያሉት የጎሮዶላ ወረዳ ነዋሪ እየተደረገ ነው ስለተባለው ክትትልም ከመንግስት የጸጥታ ኃይሎች የተሰጣቸው ማብራሪያ እንደሌለና ወረዳውም በአስቸጋሪ የጸጥታ ሁኔታ ውስጥ እንደሚገኝ ተቀምጧል። በጥቃቱ የቆሰሉ ሰዎች በነገሌ ሆስፒታል ህክምና ማግኘታቸው ተነግሯል። ለደህንነታቸው ስለሚሰጉ ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ባልደረባ ሰኔ 15 ቀን 2016 ዓመተ ምህረት በጥይት የቆሰሉ 3 ሰዎች በሆስፒታሉ የህክምና እርዳታ እንደተደረገላቸው አስረድተዋል።
ለማሰደድ ምብረዱ ፈት ረመዳ ተቆሚላ ረዳህነ
እኛ ዘንድ ከመጡት 3 የቆሰሉ ሰዎች ውስጥ አንዱ እግሩ ላይ፣ ሁለተኛው እጁ ላይ፣ ሌላው 3ኛው ደግሞ በ3 ቦታ ነበር የተመታው። አንደኛው እስካሁን በዚሁ በነገሌ ሆስፒታል በህክምና እየተረዳ ይገኛል። ሌሎቹ 2 ሰዎች ግን ወደ ሐዋሳ ተልከዋል።
የነገሌ ሆስፒታል ባልደረባው በጥቃቱ ህይወታቸው እንዳለፈ የተነገረው የአቶ ጋቢ አስከሬን ወደ ሆስፒታል እንዳልመጣም አክለው ገልጸዋል። ከጸጥታ ስጋት ተነሳ ስማቸው እንዲገለጽ ያልፈለጉ ሌላው የጎሮዶላ ወረዳ ነዋሪም መሰለ የግድያ ድርጊት ከሶስት ሳምንት በፊት በዚያው በጎሮዶላ ወረዳ መፈጸሙን ያወሳሉ።
ጎሳ ወልተቡሱ ፊ አክንድራ ቶርቤ አክንድራ ከሰቲ ሙጣ አርሲ ተኩዱኤ ቱሬ
ከሶስት ሳምንት በፊትም አንድ የአርሲ ልጅ በዱር ውስጥ ተገድሎ አስከሬኑ ተገኝቷል። ግድያውን ማን እንደፈጸመው እስካሁን አልታወቀም። ይህ በሆነ በ3ኛ ሳምንት ደግሞ በተሽከርካሪ ላይ የተፈጸመው ግድያ ተደገመ። የግድያው ፈጻሚዎች የጎሳ ግጭት ለመቀስቀስ የሚጥሩ አካላት ይመስሉኛል። ግድያውን ተከትሎ ባለፈው ሳምንት ቅዳሜ ምሽትም ወደ 4 ቤቶች ተቃጥለዋል። የጸጥታ ኃይሎችም መሃል ገብተው ሁኔታዎችን አረጋግተዋል። ተጠርጣሪዎችንም በቁጥጥር ስር አውለዋል።
እኚህ የጎሮዶላ ወረዳ ነዋሪ አክለው አሁንም በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በወረዳው የተኩስ ልውውጥ መቀጠሉን አመልክተዋል።
አና ጎሮዶላ ከሰላፈ ዳራረዳን ቱረት አርዳ ከነል ዱካዛ ቱሬራ
ዛሬም እንኳን በጎሮዶላ ወረዳ ደራር በሚባል ቦታ የተኩስ ልውውጥ ነበር። በሁለቱ ኃይሎች መካከል በየጊዜው ተኩስ፣ ግድያና የቤት ማቃጠል አለ። ነዋሪው ጭንቅ ውስጥ ነው።
እኛ ሳይሰጪ ባልተገጣው ግጭት የተነሳ ከጎሮዶላ ወረዳ ሐረቀሎ ከተማ ወደ ገጠር ቀበሌዎች ያለው የትራንስፖርት አገልግሎት በየጊዜው በመቋረጡ ነዋሪዎች መቸገራቸውን አመልክተዋል። በጎሮዶላ ወረዳ ደደች ተሬ በተባለው ስፍራ ተፈጸመዋል ስለተባለው ግድያና ነዋሪዎች ስለሚያማሩት የጸጥታ ስጋት ከወረዳውና ከዞኑ አስተዳደር ባለስልጣናት ምላሽ ለማግኘት ተደጋጋሚ ጥረት ብናደርግም ለጊዜው አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አራት መቶ የኬንያ የጸጥታ አስከባሪ ፖሊሶች በዚህ ሳምንት ሄይቲ ገብተዋል። ኬንያውያን ታዲያ በገዛ ሀገራችን ሰላም ሳይኖር የጸጥታ አስከባሪዎችን ወደ ሄይቲ መላክ ለምን አስፈለገ በማለት በመጠየቅ ላይ ይገኛሉ። ፖሊሶቹ የተላኩት በጉልበተኛ ወረበሎች ሁከት እየታመሰች ያለችው የካሪቢያኗን ሀገር ለማረጋጋትና ዴሞክራሲያዊ አስተዳደር እንዲመለስ ከሌሎች ሀገሮች ፖሊሶች ጋር ሆነው ለማገዝ ነው። በሌላ በኩል ኬንያ ውስጥ በቀረበው የግብር ጭማሪ ረቂቅ ህግ የተነሳ የተቀሰቀሰው ተቃውሞ ቀጥሏል። ፓርላማውን በወረሩ ተቃዋሚ ሰልፈኞችና በፖሊሶች መካከል በተፈጠረ ግጭትም በርካታ ሰዎች ተገድለዋል። የቪኦኤ የአሜሪካ ድምጽ ማርያማ ዲያሎ ከናይሮቢ ባስተላለፈችው ዘገባ እንዳለችው የሀገሪቱ መንግስት የራሱ ሀገር ችግር ላይ እያለ ስለምን የሌላ ሀገር ሰላምን ሊያስከብር ተነሳ የሚለው ጥያቄ የሚያነሱ ኬንያውያን አሉ። ቆንጅታዬ እንደምትከተለው አጠናቅራለች።
የኬንያ ፖሊሶች በሁከት እየታመሰች ያለችው የካሪቢያን አካባቢዋ ሀገር ሄይቲ እንድትረጋጋ በሚደረገው ጥረት ሊረዱ ከትናንት በስቲያ ማክሰኞ ዕለት ዋና ከተማዋ ፖርቶ ፕሬንስ ገብተዋል። በሀገር ውስጥ ደግሞ በግብር ጭማሪው የተነሳ የተጫረው ተቃውሞ ባለፉት ሁለት ሳምንታት ተቀጣጥሎ ፓርላማው ፊት ለፊት ፖሊሶችና ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት የበርካታ ሰዎች ሕይወት አልፏል። አንዳንዶቹ የተቃዋሚ ሰልፈኞች ታዲያ ሀገር ውስጥ እንዲህ ያለ ብጥብጥ እያለ ወደ ሄይቲ ፖሊሶች መላክ ምን ይባላል የሚል ጥያቄ እያነሱ ነው። ዴሚሽ አንዱ ናቸው።
They went yesterday at Haiti, but it's so ironical that back at home here.
ፖሊሶቹ ትላንትና ወደ ሄይቲ ሄዱ። የሚገርመው ግን እዚሁ ሀገር ውስጥ እኮ ሰላም የለም። ፖሊሶች እዚህ እኛኑ ይታገሉናል። እዚህ ሰላም ሳይኖር ሌላ ሀገር ሄደው ደግሞ ይታገላሉ። እንደሚመስለኝ መንግስት እኛን ማንንም አይሰማችሁም፣ ምንም መናገር አትችሉም ሊለን ነው የፈለገው።
ኬልቪን ሞሰስ ደግሞ ለተቃውሞ ከወጡት መካከል አይደሉም። ቢሆንም ቀደም ሲል ዴኒሽ ያነሱትን ጥያቄ ይጋራሉ።
For me it's a double edged sword because you cannot be taking troops out of the country while the same country is
ለኔ ነገሩ በሁሉም በኩል ስለት ባለው ሰይፍ ይመሰላል። ምክንያቱም የራስ ሀገር እየተበጠበጠ ፖሊስህን ወደ ሌላ ሀገር አትልክም። የራስ ቤት እየተቃጠለ ጎረቤትን ልትረዳ እንደመሞከር ይቆጠራል። በእኔ አስተያየት ለራሳቸው ጥቅም ብለው ያደረጉት ነገር ነው። በምን አይነት ሂደት እንደተከናወነ የምናቀው ነገር የለም። ፍርድ ቤት እግድ አስተላልፎበት ነበር። መንግስት እግዱን ጥሶ ነው ወታደሮቹን ወደ ሄይቲ ላካቸው።
የኬንያ ፕሬዝዳንት ዊሊያም ሩቶ ፖሊሶቹ ወደ ሄይቲ በተሸኙበት ስነ ስርዓት ላይ ባሰሙት ንግግር ተልእኳቸው በሁከት አብዝታ በተጎዳችው ሀገር ዘላቂ ሰላም እንዲመለስ የሚረዳ እንደሚሆን ተናግረዋል።
This mission is one of the most urgent important
ይህ ተልእኮ አጣዳፊ ተልእኮ ነው። በዓለም አቀፍ ትብብር ትልቅ ስፍራ ያለው ታሪካዊ ተልእኮም ነው። አገሮች እንደ ዓለም አቀፍ ማህበረሰብ የሚከተሏቸውን የጋራ እሴቶች የሚያረጋግጥና ለሰብአዊነት መቆምን የሚያሳይ ተልእኮ ነው።
በአብዛኛው በወረበሎች ቁጥጥር ስር በወደቀችው ሄይቲ ሁከቱን አብርዶ ሰላም ለማስፈን በኬንያ የሚመራ ተልእኮ እንዲሰማራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው እንደ አውሮፓውያን አቆጣጠር 2023 ባሳለፈው ውሳኔ ይሁንታ እንደሰጠ ይታወሳል። የሆነ ሆኖ ያን ውሳኔን በጥቂት ወራት ተከትሎ የኬንያ ከፍተኛ ፍርድ ቤት የሀገሪቱን ህገ መንግስት የሚጥስ ነው በማለት ፖሊሶቹ እንዳይላኩ እግድ አስተላለፈ። ኬንያ ከሄይቲ ጋር ይህንን የፖሊሶች ተልእኮ በሚመለከት የጋራ የሁለትዮሽ ስምምነት የላትም የሚለው አንዱ ፍርድ ቤቱ ያነሳው ጉዳይ ነው። የኬንያ መንግስት በኋላ ላይ የተጠየቀውን ስምምነት ያገኘ ቢሆንም የፊተኛውን ክስ በመንግስቱ ላይ የመሰረቱት ሰዎች ተልእኮ እንዲታገድ በመጠየቅ በቅርቡ ሌላ ክስ መስርተዋል። በዚህኛው ክስ ላይ ፍርድ ቤቱ ገና ውሳኔ ያልሰጠበትም። ጃቫስ ቢጋምቦ ኬንያዊ ጠበቃና የአስተዳደር ጉዳዮች አማካሪ ናቸው። የሚከተለውን አስተያየት ሰጥተዋል።
In the event that this issue is settled as unconstitutional again, what then?
ይሄ ነገር ህገ መንግስቱን የጣሰ ድርጊት ነው የሚል የፍርድ ቤት ውሳኔ እንደገና ቢተላለፍበት የኬንያ መንግስት በተለይ ህግ አስፈጻሚው ዘርፍ ምን ሊያደርግ ነው? ምናልባት ዚያ ሄቲ ውስጥ ዘልቀው ያሉትን የጸጥታ ኃይሎች ወደ አገራቸው መልስ ቢባልስ የሀገራችንን አመራር ስም የሚያጎድፍ ነገር ይሆናል።
የፖሊሶቹ ስምሪት ሂደት በአመዛኙ የተከናወነው ምስጢራዊ በሆነ መንገድ ነው። ጃቫስ ቢጋምቦ ታዲያ እርግጥ ነው ይህ ተልእኮ ኬንያን ባለም አቀፍ የሰላም ማስከበር ስራ ባለም መድረክ ላይ ስሟን የሚያስጠራ ነው። አሁን መላው የኬንያ ህዝብ የተላኩት ፖሊሶች ለውጥ ማምጣት አለማምጣታቸውን ባንክሮ ይከታተላል ብለዋል።
The success of this mission or its failure is what now will determine whether
የኬንያ ፖሊሶች ወደ ሄይቲ እንዲዘምቱ የተደረገው ውሳኔ በብልሃት የተከናወነ ትክክለኛ እርምጃ ነው አይደለም የሚለውን የተልእኮ መሳካት ወይም መክሸፍ ይወስነዋል። ሁለተኛ ደግሞ ይህ የሰላም ተልእኮ የሚከናወንበት መንገድና በተልእኮ ምን ያህል ሰው ሞተ፣ ምን ያህል ቆሰለ የሚለውን የስኬቱ መለኪያ ይሆናል።
ፕሬዚዳንት ዊሊያም ሩቶ ማክሰኞ ዕለት በቴሌቪዥን በተላለፈው ንግግራቸው በግብር ጭማሪው ህግ የተነሳ ለተቃውሞ የወጡት ሰልፈኞች ፓርላማውን መውረራቸውን የአገር ክህደትና በብሔራዊ ጸጥታ ላይ የተሰነዘረ አደጋ ብለው አውግዘውታል። ፕሬዚዳንቱ ትናንት ባደረጉት ንግግራቸው ደግሞ የፋይናንስ ህጉን ይዘት ካጤኑና ህዝቡም ያሰማውን ተቃውሞ ካደመጡ በኋላ የቀረበላቸውን ህግ ላለመፈረም መወሰናቸውን አስታውቀዋል። ይህንኑ ተከትሎም ምክትላቸው ሪጋቲ ጋቻጓ ተቃውሞ እንዲገታ ተማጽኖ አቅርበዋል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኔ 22/2016 የሐሙስ ምሽት መሰናዷችን ነው። ለመጀመሪያው ምዕራፍ የያዝናቸው የዜና ተኮር ዘገባዎችን እዚህ ላይ ፈጽመናል። አሁን ደግሞ ዘለግ ያሉ ትንታኔዎችን ወደምናቀርብበት ሁለተኛው ምዕራፋችን ነው የምንሻገረው። አብራችሁን ሁኑ። በሰሜን ኢትዮጵያው ጦርነት ወቅት በትግራይ ክልል ውስጥ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ ችያለው ሲል New Line Institute for Strategy and Policy የተሰኘ አንድ ተቋም ባወጣው ሪፖርት አስታውቋል። ስለ ተቋሙ ሰነድ ለአሜሪካ ድምጽ አስተያየታቸውን እንዲሰጡ ሁለት ምሁራን የተጠየቁ ሲሆን አንደኛው የህግ ተጠያቂነትን ለማረጋገጥ ተስፋ ሰጪ ግኝቶች እንዳሉት ሲገልጹ፣ ሌላው ግን ተቋሙ በሌሎች የተባሉትን ስብሰቦች ከማሳተም በስተቀር በኢትዮጵያ የዘር ማጥፋት ወንጀል መፈጸሙን የሚያረጋግጥ በቂ መረጃ አለማቅረቡን በመግለጽ ተችተዋል። በተቋሙ ሰነድ ውስጥ ስማቸው ከተጠቀሱት የኢትዮጵያ ባለስልጣናት አስተያየትና ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ገብረመድህን ሰነዱን ተመልክቶ ያጠናቀረው ዘገባ እንደሚከተል ይቀርባል።
ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ወቅት በትግራይ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን New Lines Institute for Strategy and Policy የተባለ ተቋም ባወጣው የምርመራ ሪፖርት አስታውቋል። ተቋሙ የዘር ማጥፋት በትግራይ ኢትዮጵያ የተጣሰው የዓለም አቀፍ ሕግና የተጠያቂነት መንገዶች በሚል ርዕስ ባወጣው ባለ 121 ገጽ ዘገባ በጦርነቱ ወቅት በክልሉ ተፈጽሟል ላለው ግፍና የግፍ ተግባሩን አልተከላከለም ያለውን የኢትዮጵያ መንግስት በዋናነትም የመከላከያ ኃይሉን ተጠያቂ አድርጓል። በጦርነቱ ከመከላከያ ኃይሉ ጋር ተሰልፈዋል የተባሉት የኤርትራ ጦርና የአማራ ልዩ ኃይል በዘር ማጥፋት ተግባር መሳተፋቸውን ሪፖርቱ ጠቅሷል። በሰነዱ በትግራይ ተወላጆች ላይ ተፈጽሟል በሚል ከዘረዘራቸው የዘር ማጥፋት ወንጀሎች ውስጥ ግድያ፣ ወሊድን የሚከለክል ከባድ የአካል እንዲሁም የስነ ልቦና ጉዳቶች ይገኙባቸዋል። ተቋሙ ለወንጀሉ ተጠያቂ ያደረጋቸውን የኢትዮጵያ ባለስልጣናት፣ ግለሰቦችና የብዙሃን መገናኛ ስሞች በምርመራ ሪፖርቱ ዘርዝሯል። የዘር ማጥፋት ድርጊቱን አነሳስተዋል ያላቸውንና ቀስቃሽና የጥላቻ በሚል የገለጻቸውን ንግግሮች በአባሪነት አካቷል። የኢትዮጵያ ጥምር ኃይሎችና የትግራይ ኃይሎች በሰሜን ኢትዮጵያ ግጭት ወቅት የጦር ወንጀሎችን እንደፈጸሙ አሳማኝ ብቁ መነሻዎች እንዳሉም በሪፖርቱ ተጠቅሷል። የኒው ላይንስ ኢንስቲትዩት ከፍተኛ ዳይሬክተር ዶክተር አዚም ኢብራሂም በሪፖርቱ ላይ የተካተቱትን መረጃዎችን ለመሰብሰብና ለመመርመር ሁለት ዓመት መፍጀቱን ለአሜሪካ ድምጽ ሬዲዮ ተናግረዋል።
የትግራይ የዘር ማጥፋት ወንጀል በዚህ ክፍለ ዘመን ብዙ ሕይወት ከጠፋባቸው ደም አፋሳሽ ግጭቶች አንዱ ነው። ሰዎች ግን ይህን አያውቁም።
በሰነዱ የትግራይ ጦርነት እያለ የሚጠራው በትግራይ ክልል የተጀመረውና በኋላ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከ400,000 በላይ ወታደሮችና 300,000 የሚደርሱ ሲቪሎች ያለቁበት እንደሆነ አውስቶ ይህን ቀዝቃዛ ጦርነት ካበቃበት ጊዜ ወዲህ ከተደረጉት ጦርነቶች ደም አፋሳሽ ያደርገዋል ይላል። ጉዳዩን በመመርመር በዓለም ተጠቃሽ የሆኑ 12 ምርጥ ባለሙያዎች መሳተፋቸውንና ከመካከላቸውም የዓለም አቀፍ ፍርድ ቤት ዳኞች፣ ዓለም አቀፍ አቃቢያን ሕግና አምባሳደሮች እንደሚገኙበት ሪፖርቱ አመልክቷል። ሪፖርቱ የዘር ማጥፋት ሲል በበየነው የወንጀሉ አድራጎት እንደ አውሮፓውያኑ አቆጣጠር በ1948 የተፈረመው የዘር ማጥፋት ኮንቬንሽን መጣሱን የገለጹት ከፍተኛ ዳይሬክተሩ የሕግ ተጠያቂነትን ለማረጋገጥ የዓለም ማህበረሰብና ሌሎች ፈራሚ ሀገራት ጣልቃ የመግባት ግዴታ እንዳለባቸው ድምዳሜ ላይ መድረሳቸውን አስታውቋል። የምርመራ ሪፖርቱን ግኝት ለሚመለከታቸው አካላት ለማድረስና ለማስረዳት ተቋሙ እያደረገ ስላለው ጥረትም ከፍተኛ ዳይሬክተሩ ተከታይም ብለዋል።
We had extensive outreach for the last week and we did multiple meetings in the
በተባበሩት መንግስታት ድርጅት ውስጥ ብዙ ስብሰባዎች አካሂደናል። በኒውዮርክ ከጸጥታው ምክር ቤት የተለያዩ አካላት ጋርም ተገናኝተናል። ለካናዳ ፓርላማ የውጭ ጉዳይ ኮሚቴ ያገኘነውን አቅርበን ገለጻም አድርገናል። በዋሽንግተን ሂል ከተለያዩ የሴኔትና የህዝብ ተወካዮች ምክር ቤት ጽህፈት ቤቶች፣ ከዋይት ሃውስ፣ ከውጭ ጉዳይ ሚኒስቴርና ከተለያዩ ብሔራዊ ደህንነት ዳይሬክተሮች ጋራ ብዙ የውይይት ጊዜያትን አሳልፈናል። የኛ ዓላማ በጉዳዩ ላይ ጠለቅ ያለ ትንታኔ መስጠት ነው።
ተቋሙ ከአሁን በፊት በዩክሬን፣ በቻይና ዊገርና በሚያንማር ሮሂንጋ የተፈጸሙ መሰል ወንጀሎችን ተከታትሎ ሪፖርት ማውጣቱን ዳይሬክተሩ ተናግሯል። ተቋሙ ስላወጣው ዘገባ ከኢትዮጵያ ይሁን ከኤርትራ መንግስት እስካሁን የተሰጠ አስተያየት የለም። በሌላ በኩል ደህንነትና ፍትህ ለተጋሩ ካናዳ የተባለ ማህበር ሊቀመንበር ማከዳሉል ሰነዱ ፍትህ ለሚሹ ሁሉም ሰዎች አንድ እርምጃ ወደፊት ነው ብለዋል።
ሪፖርቱ ይፋ የተደረገበት ቀን ለትግራይ ህዝብ ተስፋ የሰጠ ነው። ከዚያም በኋላ ቢሆን ህዝቡ ደህንነቱ አልተረጋገጠለትም። እውቅና ባለው ድርጅት ይህንን የመሰለ ዘገባ መውጣቱ ለህዝባችንና ለምንሟገትለት ዓላማ አዲስ ተስፋ ይፈጥራል።
በአንጻሩ የካናዳ ፓርላማ በቅርቡ ለምስክርነት ጠርቷቸው ከነበሩ ሰዎች መካከል የሆኑት የስነ ቁጠባ ባለሙያ ዶክተር ዮናስ ብሩ የኢትዮጵያ የፖለቲካና የኢኮኖሚው ጥንቅጥ በተመለከተ ሐሳብ እንዲሰጡ ተጋብዘው አንድ ጽሑፍ ማዘጋጀታቸውን ይናገራሉ። ዶክተር ዮናስ በጽሑፋቸው ላይ ኒው ላይንስ ኢንስቲትዩት በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል የዘር ማጥፋት ወንጀል መፈጸሙን እንዳረጋገጠ ባስታወቀበት የምርመራ ሪፖርት ላይ ስለሰነዘሩት አስተያየት ሲናገሩ እንዲህ ይላሉ።
እንደምታውቀው በአሁኑ ጊዜ አማራም ኦሮሞም የትግራይ ተወላጆችም ሁሉም ጀኖሳይድ ተፈጽሞብናል የሚሉ ናቸው። የኔ አመለካከት ደግሞ እስካሁን ድረስ አሁን በኋላ አይኖርም ማለት አይደለም፣ እስካሁን ድረስ በየትኛውም አካል ላይ ጀኖሳይድ ተፈጽሟል የሚል እምነት የለኝም። እና እስካሁንም ድረስ ደግሞ የኢንተርናሽናል ድርጅት የሚባል ድርጅት ጀኖሳይድ ተፈጽሟል ብሎ አያውቅም።
የተቋሙ የዘር ማጥፋት ወንጀል ዘገባ ባልተረጋገጡ መረጃዎች ላይ ተመስርቶ የተጻፈ ነው ያሉት ዶክተር ዮናስ ብሩ ሪፖርቱን አጣጥለዋል። የወጣው ዘገባም ቢሆን ከአሁን በፊት ከጦርነቱ ጋር በተያያዘ ሌሎች አካላት ስለ ትግራይ ካወጡት መረጃ የተሰበሰበ እንጂ አዲስ ሊባል እንደማይችል ይተቻሉ።
በመጀመሪያ ደረጃ የራሱን ጥናት አላጠናም፣ የራሱን ኢንቨስቲጌሽን አላካሄደም። ያ ድርጅት ያደረገው ነገር ምንድን ነው? እስካሁን ድረስ የተጻፉትን ነገሮች በሙላ በአምነስቲ ኢንተርናሽናል፣ የሂውማን ራይትስ ዎች የሚባለው፣ የተለያዩ የአሜሪካ መንግስት፣ የዩናይትድ ኔሽን፣ የዩሮፒያን ዩኒየን በተለያየ ቦታ ላይ የጻፏቸው ነገሮች ነበሩ። ትግራይ ላይ ደርሷል ለሚሉት አትሮሲቲ በለው፣ ጭፍጨፋ በለው፣ ግድያ በለው፣ የተለያየ አይነት ወንጀል ተፈጽሟል። የትግራይን ህዝብ በጦርነቱ ምክንያት በረሃብ ለመቅጣት ሴቶችን የመድፈር፣ እነዚህ ሁሉ ተፈጽመዋል ብሎ በሞላ የተጻፉ ነገሮች ነበሩ። እነሱን አጠቃሎ በዚህም ጊዜ ይሄ እንደዚህ ጽፏል፣ በዚህም ጊዜ ይሄ እንደዚህ ጽፏል የሚለውን ይዞ ተነስቶ በዛ ላይ ጀኖሳይድ ተፈጽሟል ሊያሰኝ የሚችል በጣም ጠንካራ የሆኑ ምልክቶች አሉ ወይንም ደግሞ ጀኖሳይድ ተፈጽሟል ልንል የሚያሰኝ ብሎ ይጻፋል። ለኔ እሱ አንድ ችግር የሆነብኝ ምንድነው? እነሱ የተቀሷቸው ጽሁፎች የአምነስቲ ኢንተርናሽናል፣ የሂውማን ራይትስ ዎች፣ የአሜሪካ መንግስት፣ የአውሮፓ መንግስቶች እነዛን አቅርበው ጀኖሳይድ አለ ብለው ማለት አልፈለጉ።
የዓለም አቀፍ ድርጅቶች ከዚህ ቀደም የዘር ማጥፋት ወንጀል ተፈጽሟል የሚል ብያኔ ያልሰጡት መረጃው ብቃት ስለሌለው ነው በማለት ሪፖርቱን ውድቅ አድርገዋል። በሌላ በኩል በአሜሪካ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት የህግ ባለሙያው አቶ ኢሳያስ ኃይለማርያም የኒው ላይንስ ኢንስቲትዩት ዘገባን ፋይዳ እንዳለው የሚሞግቱበትን ምክንያት ያስረዳሉ።
ያለው ሲግኒፊካንስ በመጀመሪያ ያው ዘር ማጥፋት ተፈጸመበት የትግራይ ህዝብ ላይ ተጠያቂነት እንዲመጣ ማድረግ ነው የመጀመሪያ ዓላማው። እዚህ ሁለተኛው ደግሞ የፕሬሲደንት የሚባል ነገር አለ። በአንድ ማህበረሰብ ወንጀል ሲፈጸም ተጠያቂነት ሲመጣ ሌላ ማህበረሰብ ጥቅም አለ። ትግራይ ላይ ተጠያቂነት ሲመጣ ሌላ ማህበረሰብ ላይ ነግቷል ጥቅም እንደሚኖረው ይታወቅ ይገባል። ህግ እንዲከበር ፍትህ እንዲገኝ የሚያግዝ ትልቅ ሪፖርት ነው።
ዶክተር ዮናስ ብሩ የዘር ማጥፋት ወንጀል አልተፈጸመም ስላሉት የተጠየቁት የህግ ባለሙያው አቶ ኢሳያስ በሰጡት ምላሽ
ዶክተር ዮናስ ብሩ የጻፈውን ጽሁፍ የሆነ ሰው ልኮልኝ በደንብ አይቼዋለሁ። ከመጀመሪያ እስከ መጨረሻ የዶክተር ዮናስ ያቀረበው ማስረጃ ላይ እንዳልተፈጸመ የሚያሳይ አንድ ምር ማስረጃ የለም። ይሄ አሁን ዶክተር ዮናስ የጻፈው ከአስሩ የዘር ማጥፋት ደረጃዎች ውስጥ የመጨረሻው ወይም ድናያት የሚባለው አስር ደረጃዎች አሉ። የዘር ማጥፋት classification, symbolization, discrimination, organization, dehumanization እያለ እያለ ሄድና preparation አለ ዝግጅት ዘር ማጥፋት ለመፈጸም። ከዛ extermination ነው የመጣው ዘጠነኛው አክቹዋል ዘር ማጥፋት መፈጸም ነው መግደል፣ መድፈር ወዘተ። በመጨረሻ ደግሞ ክህደት ነው አልተፈጸመም፣ አላየንም፣ አልሰማንም፣ ይሄ ዘር ማጥፋት አይደለም የሚል ነው። የዘር ማጥፋት መካድ ጀኖሳይድ ድናያል አንዱ አካል እንደሆነ ሁሉም ሰው ያውቀው ይገባል።
በሌላ በኩል ከሁለት ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት በጋራ ባወጡት የጣምራ ሪፖርት የኢትዮጵያ ኃይሎች፣ የኤርትራ ኃይሎች፣ የትግራይ ኃይሎች እና ፋኖ ታጣቂዎች በትግራይ ክልል በተጀመረው የሰሜን ኢትዮጵያ ጦርነት የጦር ወንጀል ወይንም በስብና ላይ ከተፈጸመ ወንጀል ሊቆጠር የሚችሉ አሰቃቂ ወንጀሎችን መፈጸማቸውን ይፋ አድርገዋል። ሆኖም ሪፖርቱ በሰሜን ኢትዮጵያ ጦርነት የዘር ማጥፋት ወንጀል አልተፈጸመም ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጦርነቱን በተመለከተ ባወጣው ሪፖርት ላይ አስተያየት እንዲሰጡን ጋብዘናቸው የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን ገልጸው ነበር። ይህንን አስተያየት በሰጡበት ወቅትም ሪፖርታቸውን በተመለከተ የኢትዮጵያ መንግስት የጣምራ ሪፖርቱን ተቀብሎ በምክረ ሐሳቦቹ መሰረት መፈጸም የሚገባቸውን ነገሮችን መፈጸም የጀመረ መሆኑን አውቃለሁ ብለዋል። የኢትዮጵያ መንግስት በጦርነቱ የዘር ማጥፋት ተፈጽሟል የሚለውን ድምዳሜ ከዚህ ቀደም ሲያስተባብል ቆይቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው በትግራይ ፈጽመውታል ስለተባለው የመብት ጥሰት ከአንድ ዓመት በፊት ለአሶሺየትድ ፕሬስ በሰጡት ምላሽ ቅዠት ነው ሲሉ ሙሉ በሙሉ ውድቅ አድርገውታል። የአሜሪካ ውጭ ጉዳይ ሚኒስትር በጦርነቱ ጊዜ በባለስልጣናት ተነግረዋል ያሏቸውን አደገኛና የጥላቻ ሲል የገለጻቸውን ንግግሮች በማውገዝ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረትን በስም ጠቅሷል። አሜሪካ አማካሪ ሚኒስትሩ የተወሰነ ቡድን ከምድረ ገጽ ከሰዎች ህሊናና ከታሪክ ሊፋቅ ይገባል ያሉትን በማውገዝ ይህን የመሰለ ጥላቻ የተመላበት ንግግር አደገኛና ተቀባይነት የሌለው ነው ሲል እንዳወገዘው አጃንስ ፍራንስ ፕሬስ ዘግቦት ነበር። ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የኤርትራ ውጭ ጉዳይ ሚኒስትር ምላሽ ለማግኘት በእጅ ስልካቸውን ላይ ያደረግነውን ተደጋጋሚ ሙከራ አልተሳካም። ሪፖርቱ በስም ከጠቀሳቸው ባለስልጣናት መካከል ዲያቆን ዳንኤል ክብረት ለቀረበባቸው ክስ መልስ እንዲሰጡ ያደረግነው ሙከራም አልተሳካም። ለአሜሪካ ድምጽ ሬዲዮ ገብረ ገብረ መድህን ከዋሽንግተን ዲሲ።
ተከታዩ ዘገባችን በህግ ስራ ላይ የተሰማራ አንድ ተቋም ያስተዋውቀናል። ኢትዮጵያ ወጣት ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን በታወጣም በቅጡ ባለመተግበራቸው አዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ መሆኑ በተደጋጋሚ ሲነገር ሰማል። ይህን ሁኔታ ለመቀየር ያለመው የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋም የፍትህ ሂደት ተዋንያንን የውቀትና ግንዛቤ ውስንነት ለማስፋት ጥረት ጀምሯል። ተቋሙ ሰሞኑን ካካሄዳቸው እንቅስቃሴዎች ውስጥ ስለ አንዱ ያጋሩንን እንግዳ ያነጋገራቸው ሀብታሙ ስዩም ነው። ወደዛው ነው የምናልፈው።
ከዘጠኝ ዓመት በታች ያለ አንድ ግለሰብ በወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች በወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐብሔር ህጋችን ይደነግጋል ወይም ያስቀምጣል። 9 ዓመት እስከ 15 ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ እንደ አዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ሆኗል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንቴግሬት መሆን የሚችሉበት እድሜ ክልል ውስጥ ስላሉ እነኚህን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህ የሚሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነ ስርዓት ህጉ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህጻናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስም ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና ወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለበቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዜነት ሰለባዎች በብዛት በገፍ የመያዝ ሰለባዎች በቂ ምክንያት የመታሰር ሰለባዎች ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣቶች ቤተሰብ ሳይኖራቸው ሲቀር ወይም ሙግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል ወይም ደግሞ የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለው። አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል። በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማስተባበር ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለንና ከነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድነው ኃላፊነቴ? ህፃን ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። ያቅሙ ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች በወጣት አክቲቪስት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድን ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን።
አመሰግናለሁ።
የመጨረሻው ዘገባችን ቴክኖሎጂ ነው። በስማርት ስልኮች እንዴት ጤና መጠበቅ እንደሚቻል እንመለከታለን።
አዲሱ ቴክኖሎጂ ሰው ሰራሽ ልቀትን በመጠቀም የታካሚዎችን ፊት ምስል በመውሰድ ከዛም በግለሰቡ የቀኝና የግራ የፊት አካላቱ ላይ የሚታዩ አለመመሳሰሎች ካሉ እንዲሁም አንዳንድ የፊት ጡንቻ እንቅስቃሴዎችን በማጥናት ግለሰቡ ስትሮክ ወይም ወደ አንጎል የሚሄደው የደም ስር መዘጋት ወይም በአንጎል ውስጥ የደም መፍሰስ እክል ገጥሞት እንደው ይወስናል። በስትሮክ የተጠቁ ሰዎች በአብዛኛው የአንደኛው ወገን ፊታቸው ከሌላኛው ወገን ጋር ሲነጻጸር የተለያየ ገጽታ ይኖረዋል። ሜልበርን በሚገኘው RMIT ዩኒቨርሲቲ የሚገኙ የባዮሜዲካል መሐንዲሶች እንደሚሉት በስማርት ስልክ የሚሰራው ቴክኖሎጂ የፊት ገጽታን በማጥናት ግለሰቡ በስትሮክ የተጠቃ መሆን አለመሆኑን በሰከንዶች ውስጥ ይወስናል። ይህ ቴክኖሎጂ ከዚህ በፊት ከነበረው አንጻር ፈጣንና ይበልጥ ትክክለኛ እንደሆነ ተነግሯል። ፕሮፌሰር ዲነሽ ኩማር የምርምር ቡድኑ መሪ ሲሆኑ በሰው ሰራሽ ልቀት የሚሰራው ቴክኖሎጂን በተመለከተ ለአውስትራሊያ ብሮድካስቲንግ ኮርፖሬሽን ተከታዩን ብለዋል።
አንድ ፈገግ ያለ ሰውን ፊት ቪዲዮ ያነሳል። ከዚያም ይህ የተቀረጸውን ፈገግታ ግለሰቡ ስትሮክ ገጥሞት እንደሆነ ቴክኖሎጂው ይወስናል። ከዚያም ወዲያውኑ ሕክምና እንዲያገኝ የግለሰቡን ጤና ለሚከታተሉ ባለሙያዎች ግለሰቡ ስትሮክ እንደገጠመው እናሳውቃለን።
ስትሮክ በመላው ዓለም በሚሊዮን የሚቆጠሩ ሰዎችን ያጠቃል።
ስትሮክ የሚከሰተው ወደ አንጎል መሄድ የሚገባው ደም ሲቋረጥ ወይም ሲቀንስ ነው። ይህም አንጎል ኦክስጅን እና ሌሎችንም ንጥረ ነገሮች እንዳያገኝ ያደርጋል። ባለሙያዎች እንደሚሉት የህክምና እርዳታው ለደቂቃዎች እንኳን የሚዘገይ ከሆነ አንጎል ቋሚ የሆነ ጉዳት ሊደርስበት ይችላል። ግራ መጋባት፣ መናገር አለመቻል እና የፊት ገጽታ እንደወትሮው ገላጭ አለመሆን ከስትሮክ ምልክቶች የሚጠቀሱ ናቸው። በአርኤምአይቲ ዩኒቨርሲቲ የሚገኘው የምርምር ቡድን በስማርት ስልክ የሚሰራው ቴክኖሎጂ ስትሮክን በመለየት 82 በመቶ ትክክለኛ ውጤት የሚያሳይ መሆኑን ይናገራሉ።
አድማጮቻችን የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን በማቀናበር አብሮን ነበረ። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።